ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ ሚያዝያ 4 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሚያዝያ 4 ቀን 496 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
አማቻችን በዛሬ ዝግጅታችን ለግንዛቤ ይረዳ ዘንድ በ2008 ዓመተ ምህረትና በ2010 ዓመተ ምህረት ተላልፈው የነበሩ ሀተታዎችን እናሰማለን። በቅድሚያ ዜና።
በደቡብ በአማሮ ወረዳ በንሷን ዜጎች ላይ የሚደርሰው ጥቃት አሁንም እንደቀጠለ ነው። ባለፈው ሳምንት አርብ ዕለት ከተገደለው አንድ ሰው ጋራ በሳምንት ውስጥ የተገደሉ ዜጎች ብዛት 14 መድረሱን የወረዳው የኮሙኒኬሽን ቢሮ አስታውቋል። ለረጅም ጊዜ አለመረጋጋት የነበረበት የአማሮ ወረዳ ለተወሰኑ ወቅቶች ሰላማዊ ሁኔታ ተፈጥሮ የነበረ ቢሆንም ከቅርብ ጊዜ ወዲህ ደግሞ ችግሩ እንደ አዲስ አገርሽቶ በርካታ ዜጎች በአሸባሪዎች ህይወታቸው ያጡ መሆናቸውን ታውቋል። ጥቃት የሚፈጽሙት አሸባሪዎች የሚመጡት ከአካባቢ አዋሳኝ ከሆነው ከምዕራብ ጉጂ ሲሆን የአሸባሪዎችን ጥቃት ለማስቀረት የደቡብም ሆነ የኦሮሞ ባለስልጣኖች የወሰዱት እርምጃ እንደሌለ እንዲያውም ችግሩን ከመፍታት ይልቅ የፖለቲካ ፍጆታ እየተጠቀሙበት እንደሆነ የአካባቢው ነዋሪዎች ይገልጻሉ። በንሷን ላይ ጥቃት የሚፈጽሙት አሸባሪዎች የኦነግ ሸኔ ስም ለሽፋን ይሰጣቸው እንጂ የአገዛዙ ፓርቲ የሆነው የኦሮሞ ብልጽግና በተለይ ያደራጃቸውና ያሰለጠናቸው ታጣቂዎች ናቸው በማለት የአካባቢው ነዋሪዎች የአስተዳደር ኃላፊዎች ለዜና ተቋሞች ጨምረው ገልጿል። ከ2008 መጨረሻ ጀምሮ እስካሁን በአሸባሪዎች ጥቃት ቤት ንብረታቸው ወድሞባቸው አመች ባልሆኑ መጠለያዎች የሚገኙ ተፈናቃዮች ቁጥር ከ50,000 በላይ መሆኑን ተነግሯል። ከጥቂት ቀናት በፊት የአፋርና የሶማሊያ አስተዳደር ክልሎች በፈጠሩት እርቅ በሁለቱ አካባቢዎች የድንበር ቦታዎች ላይ ተከስተው የነበሩ ግጭቶች ጋብ ብለው የቆዩ ቢሆንም እሁድ ሚያዝያ 3 ቀን እንደገና ያገረሸ መሆኑን ታውቋል። ችግሩ የተፈጠረው ከሶስቱም የግጭት ቦታዎች አንዷ በሆነችው ባዳይቱ አቅራቢያ የሚገኘው የውሃ ጉድጓድ የአፋር ልዩ ኃይል በመያዙ ነው በማለት የሶማሊያ አካባቢ ኮሙኒኬሽን ኃላፊዎች ይገልጸዋል። ከአፋር ባለስልጣኖች በኩል የተሰጠ ማስተባበያ የለም። በቦታው ላይ የነበሩ የተባሉት የፌደራል ፖሊስ መከላከያ አባላት ጦርነቱን ለማብረድ ምን እርምጃ እንደወሰዱም አልታወቀም። ከጅቡቲ ወደ የመን ሲጓዙ የነበረ ጀልባ በመገልበጡ ምክንያት 34 ስደተኞች ውሃ ውስጥ ሰጥመው የሞቱ መሆናቸው የዜና ምንጮች ዘግበዋል። ብዙዎቹ ኢትዮጵያውያን እንደሆኑ ሲገመት የሶማሌ ዜጎችም እንደሚገኙባቸው ታውቋል። በመጋቢት ወር ከ20 በላይ ስደተኞች በተመሳሳይ ሁኔታ መሞታቸውና መቁሰላቸው ይታወቃል። በሁለተኛው የአባይ ግድብ ሙሌት ላይ መረጃ ለመለዋወጥ ግብጽና ሱዳን ባለማወቻቸው እንዲመድቡ በአገዛዝ በኩል የቀረበውን ጥያቄ ሁለቱም መንግስታት ውድቅ አድርገውታል። የሱዳን የውሃ ሚኒስቴር ለዜና ተቋሞች በሰጠው መግለጫ በግድቡ ሙሌት ላይ መረጃ መለዋወጥ አስፈላጊ እርምጃ ቀደም ብሎ ስምምነት የተደረገበት ቢሆንም ከሌሎች በርካታ ጉዳዮችስ ይህንን ብቻ መርጦ ተግባራዊ ለማድረግ መሞከር ጥርጣሬ ሊፈጥራል ካለ በኋላ መረጃ ከመለዋወጥ በፊት አስገዳጅ ስምምነት እንዲኖር ጠይቀዋል። ሱዳን ሁለተኛ ሙሌት የሚያመጣውን አደጋ ለመከላከል በጀበል አውሊያ የውሃ ማጠራቀሚያ 600 ሚሊዮን ኩቢክ ሜትር ውሃ እንደምትጠራቀም ገልጻለች። የግብጽ ባለስልጣኖችም ኢትዮጵያ በአባይ ግድብ ላይ የምታደርገው ሁለተኛ ሙሌት ምክንያት ሊያጋጥም የሚችለውን ችግር በአስዋን ግድብ ላይ ከፍተኛ ውሃ በማጠራቀም እንድንወጣው እንችላለን ብለዋል። በቅርቡ ክልል የሆነው ሲዳማ ከኦሮሞና ከደቡብ በሚዋሰድበት አካባቢ በሶስት ቦታዎች ላይ ችግር የገጠሙት መሆኑ ታውቋል። ከነዚህ የችግር ቦታዎች አንደኛው የምዕራብ አርሲ ዞን እና ሲዳማ በሚያዋስንበት ቦታ ላይ በሚገኘው ኤልዶ ቀበሌ ውስጥ የተፈጠረው ችግር ነው። ባለፉት ቀናት የታጠቁ ኃይሎች በቦታው በነበረው የመከላከያ ኃይል የሰነዘሩትን ጥቃት ባስከተለው የተኩስ ልውውጥ 4 ሰዎች የቆሰሉ መሆናቸውም ተነግሯል። ከ12 ዓመት በፊት ተካሂዶ ህዝበ ውሳኔ ቀበሌው በሲዳማ ውስጥ ለመተዳደር ተወስኖ የነበረ ቢሆንም በአሁኑ ወቅት በወረዳ ውስጥ የሚኖሩ የጉጂ ማህበረሰብ አባላት በኦሮሞ ስር ለመሆኑ ጥያቄ ማንሳታቸው ታውቋል። የታጠቁ ኃይሎች የኦነግ ሸኔ የዳቦ ስም ይሰጣቸው እንጂ በባለስልጣናትን የተደራጁና ለዚህ ተግባር የተሰማሩ እንደሆኑ የአካባቢው ነዋሪዎች ተናግረዋል። ከዚህም በተጨማሪ ሲዳማ ውስጥ ባለው በብላቴን ወረዳና በምዕራብ አርሲ ዞን አዋሳኝ ቦታዎች ላይ የመሬት ይገባኛል እስካሁን አለመፈታቱ ሲነገር፣ በደቡብ ስር ባለው የወላይታ ዞን ከሲዳማ ጋር በሚያዋስነው አካባቢ ደግሞ የተለያዩ ግጭቶች መኖራቸው ታውቋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባል ወለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ነገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞይ ባገር እንብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባላልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ቢኝን የሚያጠብክ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱና ጠንክሮ እንን የግፍ ፍራት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልክል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ሀገር ሰው አዛውንትም ወጣት እንብኝ በለ ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የእናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
ነፍሳድን መደመጥ ያለባቸው ማሳሰቢያዎችና ጥሪዎች
በነሐሴ ወር 2008 ዓመተ ምህረት የተላለፈ
ድርብ በልዎ አጆሃይ ባባሉ በነበሩበት ጊዜ ወያኔና ሻቢያ ያንጸባረቁት ትምክት ከቶም የሚረሳ አይደለም በስምምነታቸው መሰረት በጋራ ኢትዮጵያን ሊበዘብዙ ሊዘርፉ ሊያደሙና ሊያደቁም ምለው ተማምለው ተነስተው ነበር የኢትዮጵያ እድል ሆኖ ትርምሳቸው ግን ጊዜ አልፈጀም ደም አፍሰውና አስፈሰው ቢያንስ ለጊዜው ተለያዩ የመቶ ዓመት የቤት ሥራ ሰጠናችሁ ያሉት ራሳቸው የውድቀትንና የድቀትን ኮሶ ተጋቱ ወያኔ 25 ዓመት በላያችን ቢቆይም ያሰበው ሁሉ አልተሟላለትም ኢትዮጵያ ፈተና ቢደርስባትም አልጠፋችም የዘረኞቹ መዘዝ ግን ታሪካችንን በሚያቆሽሽ ደረጃ ሊገፋን ሙሉ ሙከራ እያደረገ መሆኑ ሊዘነጋ የሚገባው ጉዳይ አይደለም ያሰፈነው ክፍፍል በትግራይ ህዝብ ላይ በጅምላ የከፋ ጥላቻን ማምጣቱ አልቀረም የህዝብ ቁጣም ሲፈነዳ ጥርት ልቅም ያለ የምሁራን ጸጉር ሰንጣቂ ውይይት ክርክር አይደለምና መከተቻው አስከፊ ይሆናል ሂሳብ በጠረጴዛ ዙሪያ የሚወራረድ ይሆናል ብሎ መገመትም የዋህነት ነው። ወያኔና የትግራይ ህዝብ አንድ አለመሆኑና ጫና ሰጥቶ ማቅረብ ብሔራዊና ህዝባዊ ግዴታችን ሆኖ ስንጮህ ብንከርምም በዚህ ጥረታችን በርካታ የትግራይ ተወላጆች በተለይም ምሁራንና ከተሜዎች ተባባሪያችን ሆነው ተገኙ ማለት አይቻልም። ይህንን በመገንዘብና ህዝባዊ ቁጣ በጅምላ በትግራይ ተወላጆች ላይ እንዳይመጣ በሚል ደግመን ደጋግመን ጥሪ ማቅረብ ሞክረናል። አሁንም ጥሪ ከማቅረብ ወደ ኋላ አንልም። መፍቻው ቁልፍ ግን በቀሪው ህዝብ እጅ ውስጥ ያለ ሳይሆን በትግራይ ተወላጆች እጅ ውስጥ ያለ ነው። ራሳቸውን ከወያኔ ነጥለው ከኢትዮጵያ ህዝብ ጎን መቆም አለባቸው። በወያኔ ወንጀልና ዝርፊያ በመሬት ቅሚያና ግፍ ተባባሪ ሊሆኑ አይገባም። ይህ መሆኑ ቀርቶ ወያኔን መንግስታችን ብሎ ማቀፉ መደገፉ ከቀጠለ ግን አይቀሬው የህዝብ አመጽ በጨረፍታ በጎንደር እንደታየው የሚያሰጋና የሚያሳስብ መሆኑ አይቀርም። የኢትዮጵያ ህዝብ ጨዋ ነው የሚለው አነጋገር እንዳለ ሆኖ ጨዋነቱን ደግሞ ደጋግሞ ያሳየ ቢሆንም
ለሁሉም ልካለው ነውና በደል ሲበዛበት ግን በቃ ከንግዲህ ብሎ ሊነሳ የሚችልበትን ሁኔታ መገመቱ ተገቢና ወቅታዊም ነው። ወተት ይሸፍታል እንኳን ሰው ሲበደል የተባለውን ማስታወሱ ተገቢ ነው። በያቅጣጫው እየፈነዳ ያለው አመጽ በበቂ ማስጠንቀቂያ ነው። በኢትዮጵያ ሕዝብ ጨዋነት ላይ ተማምኖ ወንጀልን መቀጠሉ ጮሌነትም አይደል። ይህን እያደረጉም ያንን አይጨክኑም በሚል ግፍን መቀጠሉ የሚያዛልቅ አይሆንም። አጓጉል ብልጥነት ነው። የሩዋንዳን ፍጅት ያመጣው አገዛዙ መሆኑ መረሳት የለበትም። ወያኔ የሩዋንዳን ፍጅት ይመኙልናል ቢልም የትግራይን ሕዝብ ለዚህ አይነቱ አስከፊ ዕጣ እያዘጋጀ ያለው ራሱ መሆኑን ሊሸፍን አይችልም። ለዚህም ነው የትግራይ ህዝብ ወያኔ ላይ ተንኮሉን ነቅቶበት ሊነሳበት የሚገባው። ከቅርቡ ከጎንደሩ መነሳሳትና ትግል በተያያዘ ግን የትግራይ ምሁሮች በአብዛኛው ከወያኔ ጎን ሲቆሙ ነው የታየው። ህዝብን ማስፈራራት ባይታሰበንም መጪውን ጠቁሞ ማሳሰብና ከጥፋት ጎዳና ራቁ ብሎ ጥሪ ማሰማት ደግሞ የዜግነትና የሰብአዊነትም ግዴታችን ነው። ይህን በመገንዘብና መሰረት በማድረግ ለወያኔ ካድሬዎች፣ ለወያኔ ያፈናና የእመቃ ተቋሞች፣ ለተለጣፊዎቻቸው ወዘተ የመጨረሻው ደወል እያቃጨለ ነውና የወያኔ መሳሪያ መሆናችሁን አቁማችሁ ከኢትዮጵያ ህዝብ ጎን ተሰለፉ በሚል አሁንም እንጠራለን። የወያኔን እቅድ በሙሉ ልብ እየሰራችሁ ስታሟሉና ስታሰሩ፣ ስትገርፉና ስትገሉ የቆያችሁ ሁሉ እና አጋዚና ፌዴራል ልዩ ኃይል ቅብርጥርሲዎቹን ሁሉ ይመለከታል። ነገ ታዘን ነው እንጀራ ሆኖብን ነው ብትሉ ሰሚ የሚኖራችሁ አይንሰላችሁ እንላለን። ለናዚ ጀነራሎችም አልሰራም። የሙሶሎኒ መጨረሻ ተዘቅዝቆ መሰቀል እንደነበር አይዘንጋም። በፋሽስቶችና ባንዳዎችም ላይ በየሀገሩ የደረሰው ቅጣት መታወስ ያለበት ነው። ወያኔና ሻቢያ ያጠመዱብን ሁሉም ባይሰራላቸውም የትግራይን ህዝብ ለጥፋት በማጋለጥ ደረጃ ግን አልከሸፈባቸውም። የበላባዩን በጥቅም ደልለው ከሁሉም አካባቢ ይዘውት ወደ ማጡ ገብተዋል። ጸረ ወያኔ ሆነው እነጋይን፣ እነገለብ፣ ሀጎስ ተክላይና ስንቶቹ የትግራይና የኢትዮጵያ ብርቅዬ ልጆች ወያኔን ታግለው ለኢትዮጵያ ቢሰውም፣ ሌሎች ወራዶች ግን ዘር ተልጓም ብለው እንደ ከዱን እኛ ራሳችን ምሳሌዎች ነን። ከርሳምነት ዘረኝነትን ሁሌም አቃፊ ነው። ሆድ አምላኩ ሰው ሀገር ሲል ሆዱን ነው። በመሆኑም የትግራዮቹ ብቻ ሳይሆኑ ሌሎቹም በአሳፋሪ ደረጃ አገርና ህዝብን ከርተዋል። ሁሉም የማይጠግቡ ጠኒያሞች ሆነው ታይተዋል። ይህን በመገንዘብም የተለጣፊዎች አባሎች የተሸጡ መሪዎቻቸውን ባዷቸውን አስቀርተው ከህዝብ ጎን ይሰለፉ ዘንድ እንደገና እንጠራለን። በአዴነን አማራነን እያላችሁ ግን ወያኔ አማራውን ሊያጠፋ ሲፍጨረጨር የምታግዙና የምትተባበሩ፣ ኦሮሞ ነኝ፣ አኝዋክ ነኝ፣ ሶማሌ ነኝ፣ ጉራጌ ነን ወዘተ እያላችሁ ወያኔ ስራዬ ብሎ እነዚህን ሁሉ ሊያደቅ ሊያጠፋ ሲነሳ የምትተባበሩ ሁሉ ሰልፋችሁን በጊዜ ቀይራችሁ ህዝባችን ከምትሉትና ከኢትዮጵያ ጋር ካልቆማችሁ መጨረሻችሁ አስከፊ ይሆናልና ይህን ተገንዝባችሁ ወደ ህዝብ ጎራ እንድትሰለፉ አሁንም እናሳስባችኋለን፣ እንጠራችኋለን። ወያኔ የሆናችሁት ሆነ ተለጣፊ ነቁርጥ ቀን ሲመጣ መሪዎቻችሁ ማግደዋችሁ እንደ መንግስቱና ሌሎች ላጥ ብለው የሚፈረጥጡ መሆናቸውን መዘንጋት የለባችሁም። ወያኔ የትግራይ ህዝብ ወኪልና ወዳጅም አይደል። ስራው ሁሉ የጠላት ነው። የሚሞላው ሆድ የራሱን ነው። ስንቱን ሴት ተጋዳይና አዜብ ጎላን ማን ያወዳድራል ዛሬ? የነበረከት አዲሱና መሰሎቻቸው የድሎት ኑሮና ይህዴን ብሎ መከራ ያየው ሁሉ የዛሬ ሁኔታ ለመሆኑ ይመሳሰላል? ትግላችን አገራድን ነውና በተለይ ለወጣቶች ሴቶች የተነሱ ተደራጁ ጥሪን ማሰማታችን ግዴታ ይሆናል። ከኢትዮጵያ 95 ሚሊዮን ህዝብ አብዛኛው ከ25 ዓመት በታች ያለው ወጣት ሲሆን ከነዚህም አብዛኛዎቹ ሴቶች መሆናቸው የሚታወቅ ነው። እነዚህን ያላስነሳ ትግል ባለበት ቢረግጥ እንጂ ወደ ድል ሊጓዝ የሚችል አይሆንም። በየካቲት አብዮት ጊዜ የነበረውን ታሪካዊ የወጣቶች ሚና ፋሽስቶችና ቀይ ሽብርተኞች አጣመው ሊያቀርቡ ቢጥሩም ይደብቁት አልቻሉም። አረመኔው ደርግና ወያኔም ወጣቱን በልዩ ልዩ መንገድ ከሽብር ማስፈራሪያ እስከ በአልባሌ ልምድ ትብተባና በኩል ማድረግ ከፖለቲካ ሊያርቁ መጣራቸውን አንስተውም። ባዳንም ወጣቱን ከትግል ለማራቅ ወይም አደናግሮ ለማቆየት ብዙ መንገዶችን እየተጠቀሙ ሲሆን ለዚህ ግብ መሳካት የሚረዱ ድርጅቶችና ቡድኖችን ተቃዋሚ አስመስለው እስከ መመስረትና ማስተማራትም ደርሰዋል። ወጣቱ ያገሩ ዋና ታዳጊ እንደመሆኑ መጠን ምንም እንኳ የትግል መሪነን ባዮቹ ለትግል ሊከሰቀሱና አራያ ሊሆኑ የሚችሉ ባይሆኑም እንቢ ለአገሬ የትግሉ ነው ህይወቴ ብሎ በመነሳት እንደ ካቲቱ ትውልድ አገርን ሊያቆራ ዘረኝነትን ሊያደባይና ኢትዮጵያዊነትንም ሊከላከል መነሳት መቻል አለበት። በዚህ መስክ የትግራይ ወጣቶችም ሊያልፉት የማይችሉት ግዳጅ ከፊታቸው መውደቁን መቀበል ይገባቸዋል። ወካያችሁ ነኝ ባይ ጨካኝ አገዛዝ ሰፊውን ህዝብ እያስለቀሰና አገርን ሊያጠፋ እየጣረ በመሆኑ፣ ስለዚህም በአጼው ጊዜ ከተደረገው ትግል መማር የሚችሉ መሆናቸውን ማወቅ አለባቸው። አባቴ ከበርቴ ነው ወይም ውልደቱ ይህ ነው ሳይሉ ኢትዮጵያውያን ወጣቶች ኢትዮጵያዊ ነን ብለው ለሁሉ ጭቁኖች ቆመዋል፣ ታግለዋል፣ ተሰውተዋልም። አሳውያን ደርጎች፣ ፋሽስቶችና ቀይ ሽብርተኛ ኮሎኔሎችና ርካሾች በአጠቃላይ የሚነዙትን የሐሰት መረጃ ከትቢያ ደባልቆ ሐቁን ለማወቅ መጣርም አንዱ ግዴታችንና መደረግም ያለበት ነው። ወጣቶች ኢትዮጵያን ከጥፋት ለማዳን በጋራ ተነሱ። የተለየ ጥሪ ማድረግ የምንፈልገው ለሃይማኖት መሪዎች ነው። ወያኔ ጸረ ሃይማኖት ኃይል መሆኑን የማያውቅ የለም። ቀደም ከአደባባይ ኢየሱስ ግድያ እስከ አንዋር መስጊድ ፍጅት ያሳየ ከመሆኑ ባሻገር ካድሬዎቹን ጳጳስ፣ ሼክ እያለ በመሾም በሃይማኖቶች ጉዳይ ጣልቃ ገብቶ ብዙ ጉዳትን አድርሷል። የፈጸመው ደባና የእስልምና ሃይማኖት ተከታዮች ላይ ጀምሮት የነበረው አጥፊና ከፋፋይ ድርጊትም በቂ መስከረዎች ናቸው። ወያኔ የሃይማኖት ተቋማትን አዳክሟል፣ ዘርፏል፣ እንዲህ ያሉትንም ገሏል፣ አፍሯል። አሁንም የተለወጠ ሁኔታ የለም። ይህ በዚህ እንዳለ ግን የሃይማኖት መሪዎች የሚጠበቅባቸው ሚና እንዳልተወጡ ደግሞ ምስጢር አይደለም። አቡነ ጴጥሮስነትን ባንጠይቅባቸው አገር ስትጎዳ ምዕመናን ሲጠቁ ከወያኔ ግን መቆም የሚገባቸው አይደለም። ሙስሊም ወገኖቻችን ድምጻችን ይሰማ ብለው ሲነሱ ማጀብም የሚጠበቅባቸው ነበር። በባዕድ አገር በስንት ሚሊዮን ዶላር ህንጻ እየገዙ ይህን ቅዱስ የሚያደርገውን ስነ ምግባር እና ተልእኮ ግን ስተው ራሳቸው በርስ በርስ የጥቅም ጠብ ሲናጡና ለወያኔ ማድረው ቤተክርስቲያንንም ለወያኔ አሳልፈው ለመስጠት ሲነሱ አይተናልና ጥሪ ማስተላለፍ ሲያንስ ነው። ስለዚህም ካህናት በተለይ የሚጠበቅባችሁን የሃይማኖተኛነት ሚናችሁን ለመወጣት ከህዝብ ጎን መሆንና ነፍሰ ገዳዩን አገዛዝ ውጉስ ከማሪዎስ ልትሉ ይጠበቅባቸዋል። በአቋማችሁና በስነ ምግባራችሁም የምትከበሩ ልትሆኑ ይጠበቃል። የእስልምና ሃይማኖት መሪዎችም ከወያኔ ጎራ ተለይታችሁ እየታገለ ያለውን ሙስሊም ማገዝ ግዴታችሁ መሆኑን አሳዩ እንላለን። ከዚህ በተጨማሪ በአገራት የባዕዳን ሚና የተሰለፉትንና ሃይማኖትን ሽፋን ያደረጉትን ስናወግዝ ለቀይ ሽብርተኞች ሁሉ መደበቂያ የሆኑትን ደግሞ እየተስተዋለ ብለን ማሳሰብ እንፈልጋለን። ጥሪ ስንልም በቅድሚያ ኢትዮጵያ አገሬ የሚለውን የሚመለከት ነውና ዜጎች ሁሉ በቆራጥነት ለኢትዮጵያ እንዲታገሉ ጥሪ እናደርጋለን። ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ነውና አገራችንን ማስከበርና ማዳን ኃላፊነቱ የኛ የህዝቧ ነው። በመሆኑም ኢትዮጵያን ከቀበኞችና ምስቶች ከዘረኞችና የባዕድ ቅጥረኞች መከላከል ከባድ ግዴታችን መሆን ይገባዋል። ህዝብ አምስ ተነስንን በተለይም በህቡ ተደራጅተው እየጣሩ ያሉት በተጠናከረና በስፋት መልክ በህዝቡ ዘንድ ገብተውና አደራጅተው ለመገኘት ሙሉ ጥረትን እንዲያደርጉ አደራ እንላለን። የወያኔ የውድቀት ቀን ቀርቧል። ጆሮ ያለው ይስማ።
ዋናው ግባችንን የህዝብን ፍላጎት አንዘንጋ።
በሐምሌ ወር 2010 ዓመተ ምህረት የተላለፈ
የብዙ ሺ ዜጎች ደም ፈሶ ሲካሄድ የነበረው ትግል የወያኔን አገዛዝ ለማስወገድ ነበር። የኢትዮጵያን ሉዓላዊነት እውን ለማድረግ ነበር። ዴሞክራሲያዊ ሽግግርን በሁሉ አገር ወዳድ ኃይሎች አቀፍ አማካይነት እውን አድርጎ ህዝባዊ መንግስትን ለዘመናት የታገልንለትን ለማምጣት ነበር። ይህ እንዳይሳካ አሜሪካና ወያኔ ለአመታት ታግለውናል። የኢትዮጵያ ህዝብ የራሱ መንግስት ማግኘቱ የነሱን ጥቅም የሚጻረር ነበርና ነውና። በመሆኑም ትግሉን ለማኮላሸት ሰፊ ሴራ ተጠንስሶ በአዲስ አበባም በዋሽንግተንም ብዙ ስብሰባዎች ተካሂደው ትግላችንን ባጭሩ የሚቀጭ ዘዴ አገኙ። ዛሬ ተላላ ዜጎች እንደ ተጠበቀው አዳኝ ነጻውጪ ብለው በትግላችን ላይ ሳይሆን በግለሰብ ላይ እምነት እንዲጥሉ መደረጉ ለዚህ ሴራ መሳካትም መረጃም ነው። ምን አገኘን? ምን ውጤት ታየ? የህዝብ ትግል ያናጋው ወያኔ በተወሰነ ደረጃ እረፍትን አገኘ። በተወሰኑ አካባቢዎች ትግል ቆመ። ሁሉም እስረኞች ይፈቱ ሲባል ሲጠየቅ ቆይቶ ይኸው ባለፉት 3 ወራት ቀዳሚ ያልሆኑ ጉዳዮች ሲከናወኑና መሰል በልጭልጭ እርምጃዎች ሲወሰዱ ሁሉም የፖለቲካ እስረኞች ከቶም አልተፈቱም። ጸረ አማራው የማጥቃትና የማፈናቀል እርምጃዎች ቀጠሉ እንጂ አልቆሙም። ሹሙ በዙሪያው ወንጀለኞችና የታወቁ ጸረ ህዝቦችን ሰበሰበ እንጂ ሁሉን አገር ወዳድ ኃይሎች ለመሰብሰብና ወደ ሽግግር ምስረታ ሊጓዝ ምንም ፍላጎት አላሳየም። እውነቱ ይነገር ከተባለ እሱም ሆነ ጭፍሮቹ ሽግግር መንግስት ማለት የስልጣን ጥም ነው፣ ስህተት ነው፣ መሰረታዊ ለውጥ ሳይመጣ ባለትን ግርቱን ግለሰብ በወያኔያዊ ምርጫ ለስልጣን እናብቃው እየተባለ ነው። አዲሱ ሹምም ሆነ አሜሪካ ሁሉን አቀፍ የሽግግር መንግስት መመስረቱን ይቃወማሉ። አዲሱ ሹም ብዙ ሲናገርና ሲለፈፍ አንድም ጊዜ የሽግግር መንግስት ይመሰረታል ሲል አልተደመጠም። እንደ ስብሐት ነጋ መቼም አይመሰረትም ለማለት ድፍረት ባይኖረውም ጦሩና ጸጥታው ፖሊሱ አሁንም በወያኔ ቁጥጥር ስር ነው። አንገብጋቢ የሆነውን የኢኮኖሚ ቀውስና ችግር መፍትሄ ለመስጠት ሊወስድ የወሰነው እርምጃ አንድም አስቂ ሲሆን አንዳንድ ብር ጨምራችሁ በየቀኑ አዋጡ፣ በሌላ በኩል ደግሞ አገራችንን ለአሜሪካና ለሻዕቢያ በርግዶ ከፍቶ ለማስበዝበዝ የታቀደ የህዝብን ቅርስ ለግል ባለሀብቶች ለመሸጥ የተቃኘ ነው። አገርና ህዝብን የጎዱትን ለመንከባከብ የምህረት አዋጅ ሲዘጋጅ በግብረ ስየል አካለ ስንኩል የሆኑትን ለመርዳት ሆነ ወንጀለኞቹን ለመቅጣት የሙስና ጭምልቆችን ለማሰር ከቶም ቅንጣትም ፍላጎት አልታየም። አዲሱ ሹም የመጣነው ህገ ወያኔን ለማስከበር ነው ባይ ሲሆን ከባዶ ዲስኩርና አጉል ተስፋ መገባ ባሻገር መወሰድ ያለባቸውን ወሳኝ ጸረ ወያኔ እርምጃዎች ሲወስድ አልታየም። ወሳኝና አስፈላጊ አገር አድን እርምጃዎችን ህዝብ በሚፈልገውና በሚደግፈው መሰረት መውሰድ ሲገባው፣ የህዝብን ፍላጎትና ጥቅም አስቀድሞ መገኘት ሲገባው፣ የባዕድ ምክርና እዝ ተከታይ በመሆን ዘላቂ ሊሆን በማይችል የተክለ ሰውነት ኮረኮንች ላይ እየተጓዘ መሆኑም ይታያል። ፖለቲካ በኢትዮጵያም ሆነ በመላ አፍሪካ በፍቅር ሃይማኖታዊ ሰበካ መሰረት የሚካሄድ አይደለም። ፖለቲካ በአብላጫው ጨካኝ የሆኑና አምባገነናዊ ዝንባሌ ያላቸው ግለሰቦችና ቡድኖች በወንጀልና በደም ታጅበው ተቃዋሚን ገድለው ስልጣን የሚይዙበት ሂደት ነው። መውቡቱ በኮንጎ ሉሙምባን ገሎ ፒየር ሙሌሊን ምህረት ብሎ አስገብቶ ይዞ ሰቅሎ ሰፊ ብዝበዛ አካሂዶ ለአመታት የቆየበት ነው። ሙሰቪኒ፣ ካጋሜ፣ ሙባረክ፣ ቤናሊ፣ ቡመዲን፣ አራፍ ሞይ፣ ኦማር ገሌ፣ ኦማር በሽር ሁሉም በጉልበትና በደም ተጨማልቀው ለስልጣን የበቁ ናቸው። አዲሱ ሹምም የወያኔ ወታደርና አመራር አባል ሆኖ በወያኔ ወንጀል ተካፍሎ ለባዕድ ተጎንብሶ እዚህ የደረሰ ነው። ብዙዎች ባለው ሃይሃይታ ሊሰሙት የማይፈልጉት ሀቅ ነው። ስንነግራቸውም ውግዘትን ቢያወርዱብን ሀቁን ከመናገርና ውርድ ከራሴ ማለታችን አይቀርም። ይህ ሁሉ ጫጫታ ይተናል በወያኔ ታንክና ጥይት። ደገፍን ባይ ባዕዳንም ሸብረክ ብለው ጥቅማቸውን ከግለሰብ ጋር ሳይሆን ስልጣን ከያዘው ጋር ያደርጋሉ። አሜሪካ በ1983 በ1997 በአገራችን እንዲሁም በግብጽና በሌሎች አገሮች አይተናታል። አገር ወዳድ ኃይሎችን ለኢትዮጵያ የሚበጅ መፍትሄንም ከቶም ፈላጊ እንዳልሆነች ደግሞ ክርክር የሚከጅለን ሊኖር አይችልም ባይነን። የለውጥን ሂደት መሰረት ለማስያዝ ህዝብም የትግሉም የስልጣንም ባለቤት መሆን ይገባዋል እንጂ የሆነ ግለሰብ በጸያፍ ተክለሰውነት በላያችን ይሰብር ዘንድ መፍቀድ ማለት አይደለም። ከመቶ ሺህ በላይ ዜጎች ውድ ደማቸውን የገበሩለትን የኢትዮጵያ መሬት ተቅለፍልሶ ለኢሳይያስና ሻቢያ ማስረከብ ሰላምም ለውጥም አይደለም። አገርን እያስረከቡ ፍቅርና ሰላም መስበክ የአገር ወዳድ ምርጫና አቋም ሊሆን አይችልም። ስለዚህም መፍትሄው ሁሉን አቀፍ የሽግግር መንግስት ምስረታ ሂደትን መጀመር ነው። ይህን አቋማችንን የሚጋሩ ኃይሎችና ዜጎች ከቀን ወደ ቀን እየጨመሩ ነው። አዲሱ ሹም እውን የህዝብ ወዳጅ ከሆነ ለምንስ የህዝብን ድምፅ አፍኖ የራሱን ስልጣን ለማደላደልና አገራችንን ሊጎዱ ከሚፈልጉ ባዕዳን ስር መውደቁን መረጠ? ጥያቄያችን ግልጽና የህዝብም ነው። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ እንላለን። ኢህአፓን አግልሎ ማጥቃት የሚለውን የአሜሪካ አቋም በስራ ለማዋል ከመነሳት ይልቅ የኢህአፓን እስረኞች ፈቶ ወይም ተገርለው ተፈሽተው ከሆነም ሀቁን ተናግሮ ድርጅቱም ሆነ ሌሎች በአገራቸው ጉዳይ ሊኖራቸው የሚገባውን ድምፅ ማስከበር፣ የህዝብን እኩልነት መብት ማስከበርን ማስቀደምና ጽንፈኞችን፣ ጠባቦችን፣ አማራ ገዳይ ፎካሪዎችን ማሰባሰቡን ማብቃት ማክተም፣ የህዝብን ንብረት ለባዕዳን ለመሸጥ አለመሽቀዳደም፣ ሁሉን አቀፍ የሽግግር መንግስት ምስረታ ሂደትን መጀመርና እየጎላ በመምጣት ላይ ካለው የወያኔ የመመለስ እርምጃ ሆነ ከግለሰብ አምባገነንነት አገራችንን መከላከል ማዳን። እነዚህ ቀናና ገንቢ ህዝባዊ እርምጃዎች በሐቅ መወሰድ ከጀመሩ ሁሉም ዜጋ ደጋፊ ሆኖ ለህዝባዊ ትግሉ ደጋፊ በመሆን ገና ያልተመታውን ወያኔ ሊቋቋም ይችላል። በመካሄድ ላይ ያለው የተክለሰብ ስልጣን ሂደት ጥቃት ሲመጣበት መቋቋም የሚችል አይደለም። እንደ ጤዛ ይተናል። ቀደምም ያየነው በምጸት ልንቀበለው የተገደድነው ነው። አዲሱ ሹም ወደ አሜሪካ በዚያ ያሉ ትውልድ ኢትዮጵያውያንን ሊያገኝ ይመጣል ተብሏል። ይህ የተክለሰቡን ጫጫታ ለማሳየት የሚጠቅምና በአሜሪካ ሴኔት ሊደነገግ የነበረውን ወያኔን ጎጂ ህግ ያስቆማል እንጂ ሌላ ፋይዳ አያመጣም። የሹሙን ስም እየጠሩ የሚጮሁትን እናያለን እንጂ ከለውጥ ሂደትና ከህዝብ ስልጣን መረጋገጥ አንጻር ምንም አይፈይድም። ህዝባዊ መንግስት ብለው ሲጮሁ የቆዩ ዜጎች ለግለሰብ ስልጣን ሲጮሁ ማዳመጡም የሚያሳዝንም የሚያሳፍርም ነው ብንል ስህተት አይሆንም። በአገር ላይ ተከትሎ ወይም ቀጥሎ ለሚመጣው ጉዳት ሁሉ ተጠያቂ ይሆናሉ። በአዲስ መልክ እየተደራጀ ያለው ጸረ አማራ ጸረ ኢትዮጵያም ብሔረሰብ ጥላቻን መሰረት ያደረገ ሂደት ለሚያመጣብንና ለሚፈራው እልቂትም ተባባሪ ተብለው የሚወገዙ ይሆናሉ። በሰማዕት ደም ቀለዳችሁ ቢባሉም ሲያንሳቸው ነው። ሁሉን አቀፍ የሽግግር መንግስት ሂደት ይጀመር። ሁሉም የፖለቲካ እስረኞች ሳይውል ሳያድር ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
የመከራው ዘመን ያበቃ ዘንድ
በታሳስወር ሁለትሺ ስምንት ዓመተ ምህረት የተላለፈ
የወያኔ አገዛዝ ዓላማውን ምስጢር አድርጎ አልነበረም የተነሳው። ትግራይን ገንጥዬ ነፃ አወጣለሁ ያለው ገና ጫካ ሲገባ ነው። ጠላታችን የሸዋ አማራ ነበር ያለው አያይዞም። ይህ የግንጠላ ዓላማው ሲጋለጥና ሲወገስ ከሁሉም በላይ ደግሞ የትግራይ ህዝብ አልቀበል ሲለው ደግሞ ማሸጋሸግ መሸፋፈን ጀመረ። ይበልጥ ለማወናበድ ሲልም ኢህአዴግ የሚል ጭምብል አጠለቀ። ትግራይን መገንጠል የሚለው አቋሙ በጡት አባቱ በሻዕቢያም ተቀባይነትን ስላላገኘም አገሪቷን በሞላ ይዤ ፍትንትኗን ባወጣትስ በሚለው ምዕራቡ በደገፈው ጠማማ ጎዳና ተጉዞ ለስልጣን በቃ። ቀጣዩን ያው በመከራና በግፍ ታጅበን አይተነዋል። ደግመን ደጋግመን እንዳነሳነው ወያኔ ወደ ስልጣን ሰተት ብሎ አልገባም። ህዝብ ተዋግቶታል። ከሱዳንና ሻዕቢያ ጋር ሆኖ ኢያፓ ኢያሰን በጎጃምና ጎንደር ወሮና አጥቶ ነው ወደፊት የተጓዘው። የሰሜን ሸዋ ህዝብ፣ ያምቦ ህዝብ፣ ድሬዳዋ፣ ሐረር ወዘተ ተቃውመውት ቆመው መስዋዕትነትንም ተቀብለዋል። በአዲስ አበባም በተቃዋሚ ተማሪዎች አስከሬን ላይ ነው ቤተ መንግስት የገባው። ይህ ባለገና ህገወጥ ስልጣኑንም ለመጠበቅ ሲል ብዙ ዜጎችን ቀንጥሷል፣ ደም አፍሷል። በሚጠላው ህዝብም ላይ ራሱም መሰሎቹንም አዝምቷል። የአማራው ህዝብ ታዳጊ አጥቶ ከሁሉም አቅጣጫ ሲጠቃ ፕሮፌሰር አስራትና ሌሎች ማህድን ማቋቋማቸው ባሉታዊ የሚተች ባይሆንም ህዝብ በፈቀደውና በፈለገው የመደራጀት መብቱ መከበር ያለበት ቢሆንም በሽግግር መንግስት ጉባኤ በተባለው ወቅት ቡድኖችና ድርጅቶች ወያኔ እንደፈለገው በብሔረሰብ ደረጃ መፍላታቸው ኢትዮጵያዊ ትግልን ጎድቶ መዘዙ ዛሬም አለ ማለት ይቻላል። ቀደም በየካቲት ሁሉም ድርጅቶች ራሳቸውን ኢትዮጵያዊ የኢትዮጵያ ብለው ነበርና ኢትዮጵያ ለድርድር አልገባችም። በዘመነ ወያኔ ግን የተገላቢጦሹ መጥቶ ብዙዎቹም ጥቂቱም የአማራ ሰለባ ተብሎ መለየት መገንጠል እንደ መፍትሄ መቀንቀን በዛ። መዘዙን ዛሬ አንድነት ከባድ ሲሆን እያየነው ነው። ወያኔ ህዝብን ከፋፍሎና አናክሶ በስልጣን ሊቆይ የሚያደርገውን ጥረት አንዳንዶች ካላቸው የተሳሳተና የጠበበ አቋም የተነሳ ወደዱም ጠሉም እየረዱት ናቸው። ይህ ከታረመ የወያኔ ውድቀት ይፋጠናል፣ የስቃይ ዘመናችንም ያጥራል፣ ያበቃል። ከዚህ አንጻር ያለውን አሳሳቢ ሁኔታ ስናየው አምስት እንኳን የሚሆኑ አባላት የሌሉት ነጻ አውጪ ግንባር አስፈሪ ወይም አሳሳቢ እንደማይሆን ግልጽ ነው። የኦሮሞ ህዝብ ጉዳይ ግን ግንጠላ ከሚሉት ድርጅቶችም አንጻር ሆነ የህዝብን ትግል አንድነት ለማደናቀፍ ከሚጥሩት ኃይሎች እቅድ አንጻር ቢሆንም በክብደት ትኩረት ሊሰጠው የሚገባው ነው። የኦሮሞን ህዝብ ያገለለ ወይም ባዕድ ያደረገ የኢትዮጵያ ታሪክ የለም፣ ሊኖርም ሊታሰብም አይችልም። የኦሮሞ ህዝብ የመብት ጥያቄ እንደ ሌሎች ህዝብ የመብት ጥያቄ ሁሉ ምላሽን አጥቶ መቆየቱም የሚታወቅ ነው። ህዝብ አልን እንጂ ግንባሮች የሚባሉት በመጣው አገዛዝ ኩላ ደርግ ተባለ ወያኔ ምላሽ አግኝተናል ብለው ከገዢዎቹ ሲያብሩ ያየነው ነው። ከኢትዮጵያ የተገነጠለ ኦሮሚያ ወይም የኦሮሞ ህዝብ ባዕድ ነው፣ ኢትዮጵያዊ አይደለም የሚለው አቋም ወደ ታች ተረጭቶ መመረዝ የለበትም ስንልም የቆየ ነው። ጥረታቸው ግን አልቆመም። ይህም ክፍፍልን በማስፈኑ ወያኔ እየነጠለ ለመምታትና ትግሎች እንዳይተባበሩ ለማድረግ አመችቶታል። የሀገራችንን መሬት ለሱዳን ሲሰጥ ካምቦ በፊት ወያኔ ጎንደርን ወደ ትግራይ ሲያጠቃልል አማራን ጠላት ነው ብሎ ሲያጠቃ ያየነው ነው። ወጣቶች ግን ስለተከፋፈሉ በጋራና በአንድነት ማለት እንደ የካቲቶቹ ሊነሱና ተቃውሞ ሊያሰሙ አልቻሉም። ወያኔም አንዱን የሌላው ማስፈራሪያ አድርጎ ክርስቲያኑንም ከሙስሊሙ ነጥሎ ሁሉንም ተራ በተራ ሊመታና በስልጣኑ ሊቆይ ይችላል። ይህን በመረዳት የክፍፍልን ሁኔታ ማስወገዱ ማትነኑ ቀዳሚ ሆኖ ይገኛል። በአሁኑ ጊዜ በየአቅጣጫው ያለው ትግል ቢቀናጅ ኖሮ በአገራችን ያለው ሁኔታ ተለውጦ ወያኔ ይፈረጥጥ ነበር። ይህ ደግሞ የድርጅቶችንና ምሁራንን ቀዳሚ ኃላፊነት ይጠቁመናል። ህብረት አንዱ ችግር ሆኖ የባጀበት ምክንያት የድርጅቶች መሰረታዊ ዓላማ የሚጣጣም ባለመሆኑ ነው። በዲሞክራሲ መሰረት እኩልነትና መብት የሰፈነባት ኢትዮጵያን እንመስረት የሚሉ ሁሉም አይደሉም። ይህ ደግሞ ድርድር የሚገባበት ጉዳይ አይደለም። አገርን ዳግም ለማስገንጠል መሳሪያ የሚሆን የለምና ለውጥና መሸጋሸግ ከሌላው ወገን መምጣት ያለበት እንደሆነ ማወቅ ያስፈልጋል ማለት ነው። በአሁኑ ተጨባጭ ሁኔታ በአማራውና ኦሮሞ ወዘተ ህዝብ መካከል መሰረታዊ ቅራኔ የለም። የሀገራችን የመጀመሪያና መሰረታዊ ቅራኔ ሁሉም ህዝብ ከወያኔ አገዛዝ ጋር የሚያጋጨው የሚያቃርነው ነው። በህዝብ መካከል ያለው መለስተኛ ቅራኔ ነው። ይህ ራሱንም የትግራይን ህዝብ ይመለከታል። ወያኔ የትግራይን ህዝብ ከሌላው አቃርኖና አራርቆ እንዳለ የአደባባይ ምስጢር ነው። አብዛኞቹ የትግራይ ምሁራን ለወያኔ ሰለባ ከሆኑ ውሎ አድሯል። ቀሪውን ህዝብ ያሳዘነ ክስተት ነው። ቀደም ለብሔረሰቦች መብትና እኩልነት የአማራና ሌሎችም ምሁራን መቆማቸውን ስናስታውስ ይህ የአሁኑ የትግራይ ሁኔታ አሳሳቢ ቢሆን የሚያስገርም አይሆንም። ስለዚህም ከሁሉም በበለጠ ደረጃ የትግራይ ምሁራንና ህዝብ ከቀሪው ህዝብ ትግል ጎን መቆሙን ማሳያው ጊዜ አሁን ነው። ይህ እድል ካመለጠውና ሰልፉ ከወያኔ ጋር ነው በሚል ምልአተ ህዝቡ ከደመደመ መጨረሻው የሚያምር አይሆንም። ማሳሰቢያም ማስጠንቀቂያም ነው። የሀገራችን ህልውና ተጠብቆ የለውጡ ጎርፍ ወያኔን ብቻ ጠራርጎ እንዲሄድ ከተፈለገ ይህን ሀቅ መረዳትና መቀበል ከሚመለከታቸው ሁሉ ይጠበቃል። የወያኔ ውድቀት አይቀሬ ነው። በሀገር የሂደት ታሪክ አመታት ቢራዘሙ አስገራሚ አይደለም። አጼው ለ44 ደርግ ለ17 ሰፍረውብን አስተቃይተውናል። ወያኔ ለስልጣን መብቃት አልነበረበትም። እድሜ ለደርግ ይበልና ተከፋፍለንና ተዳክመን ስላገኘን ለስልጣን በቅቷል። ያንንም ቢሆን ተባብሮ መቃወምና እንዳይደላደል ማድረግ ሲገባ ክፍፍሉና ለወያኔ መጎንበሱ ደርቶ ለወያኔ አመቺ ሁኔታ ተፈጠረለት። ወያኔን የሚያጅበው በዛ፣ የሚቃወመው አነሰ፣ ተነጥሎ ተጠቃ። የኢሃፓን ትግል ያስታውሷል። ወያኔ መውደቁ ባይቀርም የመውደቂያው ጊዜ ተራዘመና እነሆ ዛሬም በስልጣን አለ። ወደ ኋላ መመልከቱ ግድ የሆነብን የነበረንን ድክመት ተረድተን እንዳንደግመውና በስህተታችን የተነሳ ወያኔ እድሜውን እንዳያራዝም ነው። የኢዲሃቅ ምስረታ የዘገየ ሲሆን ከምስረታው ወዲያው በአሜሪካ አባባይነት የከዱት ጥቂቶች አልነበሩም። ክብደት አልባ ቡድኖችንም አቅፎ ወደፊት ሊገፋ ተስኖት ያው የአቅሙን ታግሎ ለህብረቱም ቦታ ለቀቀ። ህብረት አሁንም መደረግ ያለበት በመሰረታዊ ግብና መርሃ ግብር ደረጃ በሚግባቡ ሲሆን በስመ ድርጅት ቢወራጩም ህልው መሆን ያቃታቸውን አቅፎ መጓተቱና መተብተቡም ጥቅም ያለው አይሆንም። ህልውናና ክብደት ያላቸው ድርጅቶች አባላትና ደጋፊዎች ያሏቸውና በትግሉም በተጨባጭ እየተካፈሉ ያሉት ይተባበሩ ዘንድ ጥረቱ መጧጧፍ አለበት። የድርጅቶች ኃላፊነት በዚህ መስክ ከባድ ነው። መቻቻል፣ መግባባት፣ በኢትዮጵያዊነት ዙሪያም መስማማት ያስፈልጋል ማለት ነው። የዴሞክራሲው ሂደት ወሳኝ ህዝብ እንጂ ድርጅቶች አይደሉምና። ከዚህ ቀደም ሱዳን የቋራን መሬት ከድንበሩ እስከ ነፍሶ ገበያ ያለውን ባራሾቹ አፊዞ ማረስ ሲጀምር ይህንን ያስቆመው ኢሃፓ ኢሃሰ ሲሆን ይህን ማድረግ የቻለውም ህዝቡን በማስተባበር ነው። ከአዳኝ አገር አላፋ ጣቁሳ ከጣና አካባቢ ሳይቀር ህዝቡ የድርጅቱን ጥሪ ሰምቶ ያለውን ብረት አንግቦ በሺዎች ወደ ድንበር ተንቦ በመምጣቱ ሱዳኖቹ የህዝብን ቁጣ ፈርተው ያፈገፈጉትና ድንበር ከሽንፋ ወንዝ መጀመሩን የተቀበሉበት ሁኔታ ነው። ኢሃፓም የኢትዮጵያ መንግስት አይደለሁምና በሀገር መሬት ላይ ልደራደር አልችልም ብሎ ካለመወሰኑ ማሻገር ተንኮለኛ እንግሊዞች በርሜሎችን በሲሚንቶ ሞልተው ሊያካልሉ የጣሩትንም ፍርስርሱን አውጥቶታል፣ ድንበር አስከብሯል። ወያኔ ግን ገና ያኔም የቋራን መሬት ሊሰጥ ለሱዳን ቃል ከመግባቱ ሌላ ለደቡብ ሱዳን አማጽያን ጦር በነፍሶ ገበያ ተራራ ኢሃፓ ቦታ ሰጥቷል በሚል ከሶም ከሱዳን በኩል ብዙ ችግር ለድርጅቱ መፍጠሩ ይታወሳል። ሱዳንን ማባረር የተቻለው ነፍሶ ገበያ የቋራ እንጂ የኛ አይደለም ሳይል ህዝቡ ተቆጥቶ በጋራ ስለቆመ ነው። ዛሬም መሬት ከዚያ ህዝብ ሲነጠቅና ያውም ለባዕድ ሲሰጥ እኛን አይመለከተንም ብሎ በጸጥታ ማየቱ ሀገር ያሳጣል ሁሉንም ብንል ማጋነን አይሆንም። የመሬት ንጥቂያውና ማፈናቀሉን በዚህ ሰፊ ይዘቱ አይተን ችግሩን ልንፈትሽ ከተነሳንና ክልላዊ እይታን ከተውን የጋራ ጥረት እውን ይሆንና መሬትን ማስከበር መፈናቀልን ማቆም ይቻላል። የወያኔን ጸረ ህዝብ ቅስቀሳ ተከትሎ ግን ታዳጊ ያጣውን ክፍል በተለይም አማራውን መሬት አልባ ለማድረግ የሚደረገውን ጥረት የሚያችቡ ሁሉ ተጠያቂነታቸው ልክ የወያኔን ያህል ነው። ደጋግመን እንዳስረዳነውና አሁን መታየት እንደጀመረው ህዝቡ መከላከል ይጀምርና ጦሱ ለወያኔም ላጋጆቹ መሆኑ አይቀርም። ተመልሰንም አንድነት አንድነት ህብረት ህብረት የመከራ ዘመንን ለማብቃት እንላለን። በህዝባችን ትግልና በአገራችን ጉዳይ ጣልቃ እየገቡ የስቃይ ኑሯችንን ዘላለማዊ ሊያደርጉ የሚጠሩትንም ለይተን አውቀን ልንታገላቸው ይገባል። ተባብረው ግን ጠላት እንዳመጡብን አንረሳም። የመቶ ዓመት የቤት ሥራ ሰጠናቸው ሲሉና ጨፍሮቻቸውን በተለይም በአማራው ህዝብ ላይ ሲያስጓሩ ማድመጥ ተገደን ነበር። አሜሪካ፣ እንግሊዝ፣ ኖርዌይ እና አረቦች በሞላም ኢትዮጵያን ሊያወድሟት ለረጅም ጊዜ ያደረጉትን ጥረት የምንረሳው ሊሆን አይችልም። ዛሬም አረብ አገሮች ግብጽ ብቻ ሳትሆን የኢትዮጵያን ድክመት ውድቀት ፈላጊዎች ናቸው። አሜሪካም የነሱ ሎሌ አገዛዝ መቀጠሉን እንጂ ሌላ ለሀገራችን አይመኙም አይፈልጉም። ስለዚህም አገራችንን ለማዳን በጋራ መቆምና መታገል ያለብን ኢትዮጵያውያን ነን። ይህንን አገር አድን ትግል በሚገባ እንዳናካሂድ ግን አሁንም ጠላቶቻችን ሊያደናቅፉን ሴራ ሲጎነጉኑ ይታያሉ። እነዚህንም ወዳጅ ብለን ልናቅፍ ከቶም ከኢትዮጵያውያን የሚጠበቅ ሊሆን አይችልም። እባብን በኩያ ከቶ ተኩላን ለማባረር መነሳት አይነት ነው። ከንቱ ጥረት ጥፋትን በራስ ላይ መጋበዝ። ወዳጅና ጠላትን መለየትና ለጠላትም መቼም አለመንበርከክ ለድል ወሳኝ ነው። የመከራችን ዘመን ድንገት ወያኔ ልብ ገዝቶ ታርቆ የሚወገድ አይሆንም። ከወያኔ ደግ መጠበቅ አገር የሚያሳጣ ሞኝነት ነው። ከሐረር ድሬዳዋ እስከ ጎንደር ትግራይ፣ ከአፋር እስከ ጅማ ገምጎፋ ህዝብ በአንድነት በወያኔ ላይ ይነሳ። የተጀመረው ማመጽ ወያኔን አቃጥሎ ሳይጨርስ አይቆም። ለዚህ ቅዱስ ተልእኮ ኢህአፓ ከህዝብ ጎን ቆሞ ይገኛል። አገር ወዳድና ታጋይ ድርጅቶችንም ለጠቃሚና ጠንካራ ህብረት ይጠራል።
ኤርትራ ተውን ሰላም ወይንስ 1983 ደገማ
በሐምሌ ወር 2010 ዓመተ ምህረት የተላለፈ።
በሰሞኑ አዲሱ ሹም የአልጀርስ ከተማን ጉባኤ ውሳኔ ሙሉ በሙሉ ተቀበልኩ በሚል የኢትዮጵያ መሬት ተብሎ 100 ሺህ ሰው በላይ ደሙን ያፈሰሰለትን መሬት ለኤርትራ ሊሰጥ ወስኖ ወደ አስመራ በሮም የሻቢያ መሪዎችን ተገናኝቶ ሰላም፣ ፍቅር፣ መደመር፣ መደመር የሚል አጉል ሰበካውን ሲያሰማ ተደምጧል። በዚህ ለሻቢያ ሰርግና ምላሽ ፈንጠዝያ ሆኖ በተገኘ ወቅት በበኩላችን ከኢትዮጵያ ብሔራዊ ጥቅም አንጻር የጋጋታው አንደምታ ምን እንደሆነና ማን እንደጠነሰሰው ማን ተጠቃሚ ማን ተጎጂ እንደሚሆን ማቅረብ ግዴታችን ሆኖ ስለሚገኝ ተደመጠ ወይም በግርግርና ሃይ ሃይታ ተሸፈነ ሐቁን ማቅረብ እንገደዳለን። በቅድሚያ ግን ዛሬ ሻቢያን አጋር ወንድም ባይሆነው የተገኙ ክፍሎች ቀደም ኢህአፓ ሻቢያን ደገፈ፣ እንዲያውም የተቋቋመው በሻቢያ ነው፣ ወያኔ ሳይሆን እሱ አገር አስገነጠለ፣ መሪዎቹም ከኤርትራ ናቸው ወዘተ በሚል ድርጅቱ ላይ ሲያዘንቡ የቆዩትን ውግዘት መቼም የምንረሳው አይደለም። ታዲያ ጠላት ሲባል የቆየውና እንደ ወዳጅም ሲንቀሳቀስ ሳይታይ የቆየው ከመቼው ነው የኢትዮጵያ ወዳጅ ተብሎ ከበሮ የሚደለቅለት ብንል ለግብዞቹ ተገቢ ጥያቄ ነው። አልፎም የሻቢያውን መሪ በህዝብ የተወደደና ለኢትዮጵያም ቤዛ የሆነ ብለው ሳያፍሩ የሚያሞግሱትንም ጆሮ አጥር የለውምና መስማት ተገደናል። በሻቢያ ታስረው የሚንገላቱትን ወደ 300 የሚጠጉ የቀድሞ አገዛዝ መኮንኖችና ወታደሮችን በሻቢያ ታስረው ደብዛቸው የጠፋውን ስንቱን በስም አንስተው ፍታ በለው ያሉ ጥቂቶች ናቸው። ታሪክን ባጭር ጊዜ ረስተውና ጎጆ ላጲሳቸውን አስኪደውበት የተከለሰና መሰረተ ቢስ የሆነ ታሪክ ሊግጡን የተነሱትን አዲሱ ሹም ያሞገሱ መስሏቸው ኢትዮጵያን ለመጥፎ ነገር አሳልፈው ሰጥተዋል። ክህደት፣ ኃጢአት፣ ወንጀል ይህን አይነቱን የመንበርከክና የሽንፈት ሰላም ፈልገን በነበርንማ ከሙሶሎኒም ከደርቡሽም ከሁሉም ወራሪና ተጋፊ ጋር ጦርነት ባልገጠምን ነበር። ይህን ሀቅ ስናነሳ ደግሞ ሰላም ፈላጊ፣ መልካም ጎረቤትናን ፈላጊ፣ ፍቅር ያቸንፋል ልፈፋን፣ የማይሆን ይሆናልን ይደረድሩብናል። ማን ከዚህ ሂደት ይጠቀማል? ማን ይጎዳል? ለሚሉ ጥያቄዎችም ተገቢውን ምላሽ በመስጠት ፈንታ ሹማቸውን መከላከሉን መርጠው አስፈላጊውን ምርመራና ግምገማ እንዳናደርግ እንቅፋት ሆነዋል። በበኩላችን ግን ታሪክን ስላልረሳን ከማንም ባልተናነሰ ደግሞ ወያኔንም በተለይ ሻቢያንም ስለምናውቅ በተስፋ መጋለብ ለራሳችን ልንፈቅድ አልተቻለንም። አንድ ባድመና አዲሮብ የኢትዮጵያ መሬት ተብለው ከመቶ ሺህ ያላነሰ ዜጋ ደሙን ገብሯል። ሁለት ህዝብ ድምፁን ሳይሰጥ ማንም ሳያማክረው የሞተለትን መሬት ለሻቢያ ለመስጠት መወሰኑ ህገወጥና ተቀባይነት ማግኘት የሌለበት ነው። ትላንት ሻቢያን ዲያብሎስ ብለው ሲጮሁ የነበሩ ክፍሎች ዛሬ ከመቅጽበት ስለ ሻቢያ አፍቅሮ ኢትዮጵያ ሊሰብኩን ሲነሱ በዝምታ ማለፉ ቢሳንንም በአጠቃላይ ከጎረቤት ጋር ሰላም መሻቱና ሰላምን መመስረቱ ደግ ነው መባሉ ተገቢ ነው። ሻቢያ ኢትዮጵያን ቅኝ ገዥና ጠላት ብሎ ለዓመታት ደም አፍሶና ራሱም ደምቶ ጸረ አማራነትን አስፋፍቶ ወያኔን ወልዶና አሳድጎ በ1983ም ከወያኔ አብሮ ግንጠላን አካሂዶ ለብዙዎች ሞት ምክንያት ሆኖ የቆየና ከዚያም የግንጠላ ኃይሎችን በአስመራ ኮልኩሎ ኢትዮጵያን ሊያፈርስ ሲጥር የባጀ ኃይል እንደሆነ ባንረሳም የባድመን ጦርነት ሻቢያም ወያኔም ቆስቁሰው ህዝብ ሲያስፈጁ በዚህ ስምሪታቸው አንደግፋቸው ብለው የቆመ አንድ ድርጅት ከነበር ኢህአፓ ለመሆኑ ታሪክ ይመሰክራል። አምባገነኑ መለስ ኤርትራውያንን ከኢትዮጵያ ሊያባረር ሲነሳ በተሳሳተ ስሜትና ድምዳሜ ስንቶቹ እልል ሲሉ፣ ድርጅቱ ግን ይህን ህገወጥ ድርጊት በማውገዙ ስንቶቹ የሻቢያ ደጋፊ ሲሉ እንዳወገዙትም የሚታወስ ነው። ኢህአፓ በህዝቦች ሰላም መኖሩን ፈላጊ እንደመሆኑ መጠን በሚታገሉት ላይ ሳያጓራ ችግሮቹ በሰላማዊና ዴሞክራሲያዊ እንዲፈቱ ሲጠይቅም ዓመታትን ያሳለፈ ሲሆን በዚህ የተነሳ የሻቢያ ደጋፊ ተብሎ መወገዙንም አንረሳም። ዛሬ የሻቢያን ቋሚ ጠባይ የረሱና የሻቢያ ደጋፊ የሆኑት የትናንት አቋማቸውንና ኢህአፓንም ያወገዙትንም መለስ ብለው ቢያስታውሱ ጠቃሚ ይሆናል እንላለን። ዛሬ ከሻቢያ ጋር ድርድሩና ስምምነቱ ለምን አስቸኮለ? ይህን ስምምነትና የሻቢያና አዲስ አበባ ስምረት የአሜሪካና የነሳውዲ ፍላጎት መሆኑን ሁሉም ሊያየው የሚችል ነው። ለአሜሪካ የአፍሪካ ቀንድ ፖለቲካ ስምረት የአዲስ አበባና አስመራ መቀናጀት በጋራ መስራትን የግድ ይላል። በዚህ ሂደት ኢትዮጵያ መሬቷን ብታጣ የአሜሪካና የአረቦች ጭንቀት አይደለም። ከዚህ ሂደት ተጠቃሚ ማን ነው ለሚለው መሰረታዊ ጥያቄ መልሱ ሻቢያ፣ አሜሪካና ባዕዳን ናቸው የሚል ነው። ሻቢያና ደጋፊዎቹ የፈነደቁት በአንድ በኩል ጠላት ያሉትን ወያኔ ለማግለልና ለመምታት የሚያመቻቸው ሲሆን፣ በሌላ በኩል ልክ እንደ 1983 ወያኔና ሻቢያ እጅና ጓንት ሆነው ኢትዮጵያን ሲያጠቁ እንደነበሩት ኢትዮጵያን ለመበዝበዝና ለመግዛት በሩ ስለተከፈተለት ነው። ሚስጥር የለውም። የስምምነቱ ተጠቃሚ ከመሬት እስከ ሰፊ ኢኮኖሚያዊ ጥቅም የሚያገኘው ሻቢያ ነው። ኢትዮጵያ የምታገኘው ይህ ነው የሚባል ትርፍ የለም። ያ ሁሉ ደም ፈሶ
ለሻቢያ እጅ ተሰጥቷል በነል ስህተት አይሆንም። በሂደቱ ላይ ጥያቄ ያነሳ ሁሉ አዲሱን ሹም ተጻረረ። እሱን መጻረር ደግሞ ስዩም መልኮት ነውና ኃጢያት ነው የሚሉንን ጆሮ የምንሰጣቸው አይደለም። ሰውን ወደ ፈጣሪና ሁሉን አዋቂ ማማ ማድረስ ኃጢያት ነው ቢባል ተገቢ ነው ነውና ያሁን ሂደትና ስምምነት በሁለቱ ህዝቦች መካከል ዘላቂ ሰላምን የሚያመጣ አይሆንም ብንል ለዚሁ ድምዳሜ መሰረት ስላለን ነው። በውሱን ጥቀመና ግብ ዙሪያ የተጠነጠነ ሂደት እንጂ ከልብ ለህዝብ የሚበጅ ደረጃ ስምምነትና ፍቅር አልተከሰተም። ሻቢያ ጠቅሞን ያውቃል። አዲስ አበባ ካሉትም በበለጠ በዲፕሎማሲያዊ ተንኮል የተካነበት ነው። ኢሳይያስ ለተገኙት ብስኩት አቅራቢ ሊሆን ከቶም የሚጠበቃል ነበርም አይሆንም ማለትም እንችላለን። ለቦታውና ለድርጅቱ በቂ ኩራት ያለው ነው ማለቱ ትክክል ነው። በመሆኑም ከሂደቱ ተጠቃሚ ሻቢያ እንጂ ኢትዮጵያን ደማቶን ሳይታለም የተፈታ ነው። ወያኔም ሻቢያም አሜሪካም በሰፈነው የፖለቲካ ማህይምነትና ታሪክን አለማወቅ መርገም ተጠቃሚ ሆነዋል። በሰፊው ሊነዱን ሊጋልቡን ያመቻቸው ተላላና አላዋቂ ሆነን ወዳጅና ጠላትን መለየቱ አሁንም ስላቃተን ስለተደናገርን ነው። ከኤርትራ ጋር ያለው ቅራኔ በሰላም መፈታቱ ተገቢ ነው። ከጦርነትና ፍጅት መራቅም እንዲሁ። ይህ ግን የኢትዮጵያን መሰረታዊና ብሔራዊ ጥቅም አሳልፎ በመስጠት የሚፈለግ መሆን የለበትም። የኤርትራንም ጥቅም በመርገጥ አይደለም። ሰላም የህዝቦችን ጥቅሞች በማሸጋሸግና ማስማማትን ጠያቂ ነው የሚባለውም ለዚህ ነው። ኢትዮጵያ ኤርትራን ጎድታለችና ካሳ ትክፈል ሲባል ሻቢያ ይህ ነው የማይባል ጉዳት በኢትዮጵያና በህዝባችን ላይ አድርሷልና ተጠያቂ መሆን አለበት። የባድመን ጦርነት ቀስቀሰው በሺዎች ህዝብ ያስፈጁ የወያኔም የሻቢያ መሪዎች ለፍርድ መቅረብ ያለባቸው ናቸው። ጦርነቱን በማውገዝ የተነሱትን የሻቢያ መሪዎች አስሮ ለስቃይና ሞት የዳረጋቸው ኢሳያስም ተጠያቂ መሆን አለበት። በባድመ ህዝብን አስጨርሰው መሬቱ የሻቢያ ነው ብለው የፈረሙት መለስ ዜናዊ፣ ስዩም መስፍን ወዘተ እንዲሁ ተጠያቂ ናቸው። የኤርትራን ችግር መፍታት በሚባለው ውስብስብ ጥረት የኢትዮጵያ ህዝብ በአገሩ ጉዳይ ዋናው ተጠያቂ ሙሉ ተሳትፎን ማግኘት መቻል አለበት። ለዚህም ነው የአንድ ሰው የበላይነትና ገዥነትን ሳይሆን የሁሉን ተሳትፎና የጋራ ስምምነት እውን የሚያደርግ የሽግግር ሂደትን ማስቀደም ይገባል የምንለው። ህዝብ ባለመብትና ባለስልጣን ሲሆን ኢትዮጵያን ሳይጎዳ ለችግሮች ሁሉ ዘላቂ መፍትሄን ይሰጣል። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ሲሆን ማየቱ ሊሰለቸንም ይገባል። አገር ወዳድ ከሆነም ኢትዮጵያን የሚጎዱ እርምጃዎችን ልንችል፣ ልንቀበል፣ ልናስተናግድም መታሰብ የለበትም። ሰላም በህዝቦች መሃል በሐቅ ይስፈን። የኢትዮጵያን ጥቅም እናስቀድም እናስጠብቅ። ጸረ ወያኔው ትግል ተፋፍሞ ይቀጥል።